ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ የካቲት 3 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ የካቲት 3 ቀን 435 ቀናት አለፋቸው። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። ጦጦ ተራራ ያሰፈረውና እየቀለበው ያለው ልዩ ጦር ተልእኮ ምን እንደሆነ አላውቅም አልገምትም ያለ ካለ አይኑን ሳይጨፍን የተኛ የዳያስፖራ ገጣባ መሆን አለበት ማለትም እንችላለን። የኮሎኔሉ አሳሳቢ ችግሮች ምስጢር አይደሉም። ደጀን ሊለው የቃጣው የጽንፈኛ ጎራ ራሱ ርቆታል ተነስተውበታል። ደሙን አፍሶ መሬቱን ያስመለሰውን አማራ መሬት ሊቀማ ጽኑ ፍላጎት ስላለው ሌላ ዙር ጦርነት ይጠብቀዋል። ሳያሽ የበላ ዝንጀሮ ሲስል ያድራል በሚል ርዕስ ከዝግጅት ክፍላችን የቀረበው የዕለቱ የፍኖተ ዴሞክራሲ ሀተታ ነው። ከዜናው በማስከተል እናቀርበዋለን። ከዚያም የዘንድሮው ዘረኞች አለቃም ቢሆን ስርነቀል ለውጥ ማለት ሁሉን ነቃቅሎ ማፈራረስ ነው በሚል ተርጉሞ የሚታገሉትን ሊዘልፍ ሲቃጣም ሰምተናል። በቸናሽ ተጣሉ ብሎ እንደቀጠፈው ማለት ነው። የማርክስን ስም አሳስቶ እየጠራ ማርክሲዝምን የምተች ፈላስፋ ነኝ ብሎ እንደቃዠው ማለትም ነው። መረዳት መማር ማቃት ጥራዝ ነጠቅነት ተጠናውቷቸዋል ሰፍሮባቸዋል። የዛሬ ዘረኞችና አድርባዮች ያለፈውን የትግል ታሪክ ማዛባት ትውልድን ለማደናገር የሚጠቅማቸው በመሆኑ በትጋት ተያይዘውታል። ጨቋኝ ስርዓት አይጠገንም ይወገዳል እንጂ።
በተከታታይ ስናቀርበው የቆየነውና በሃማቱማ የተደረሰውን የወያኔ ጉዲፈቻዎች የአረብ ኬንያዎችና ሁሉ ኬንያ ኬንያ ሶስተኛ ክፍል አሰምተን ፍላንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በትግራይ ያለው ሁኔታ አስመልክቶ ሰሞኑን የአውሮፓ ህብረት በአገዛዙ ላይ ለሰነዘረው ትችት የውጭ ጉዳይ ሚኒስቴር ባወጣው መግለጫ በትግራይ የህግ ማስከበር ተግባር ከተጀመረበት ጊዜ አንስቶ የአውሮፓ ህብረት የሚያወጣው መረጃ እውነትነት የሌለውና ሚዛናዊነት የጎደለው ነው ካለው ኋላ አገዛዙ የሰብአዊ እርዳታ በአብዛኞቹ የትግራይ አካባቢዎች ተደራሽ እንዲሆን እየሰራ መሆኑን ገልጿል። የአውሮፓ ህብረት ማክሰኞ የካቲት ቀን ባወጣ መግለጫ በትግራይ ያለው ሁኔታ የሚያሳስበው መሆኑን ገልጾ የዓለም አቀፍ የእርዳታ ድርጅቶች ያለምንም እንከን እርዳታ እንዲያደርሱ በአገዛዙ በኩል ፈቃድ እንዲሰጣቸው መጠየቁ ይታወቃል። መግለጫው የሻቢያ ወታደሮች በትግራይ ስለመግባታቸው የተከፈው ነገር ባይኖርም ኢትዮጵያ የኤርትራ ስደተኞች አሁንም ቢሆን እየተንከባከበች መሆኑን ገልጽ አድርጓል። በተያያዘ ዜና የስደትና ከስደት ተመላሾች ኤጀንሲ የተባለ ተቋም ዛሬ ረቡዕ የካቲት 3 ቀን ባወጣው መግለጫ በትግራይ ውስጥ ህጽጽና ሸመልባ ከተባሉት የስደተኞች ካምፖች ውስጥ ከ20ሺ በላይ የሆኑ የኤርትራ ስደተኞች ጠፍቷል በሚል የተሰራጨው ዜና ሐሰት መሆኑን ገልጾ በካምፖች ውስጥ ይኖሩ ከነበሩት ከ19ሺ ስደተኞች በላይ በተለያዩ የኢትዮጵያ አካባቢዎች እንደሚኖሩ ተቋሙ የሚያውቅ መሆኑን አስታውቋል። እነዚህ ስደተኞች ተርበዋል ተጎሳቅሏል ማለት ይቻል ይሆናል እንጂ ብዙዎቹ ኢትዮጵያ ውስጥ ናቸው የሚለው መግለጫ ወደ ኤርትራ የተመለሱ የተወሰኑ ሊኖሩ ቢችሉም በቁጥር በጣም አነስተኛ ናቸው ብለዋል። ከዚህ በተጨማሪ ሸመልባና ሐጻጽ የተባሉት የስደተኞች ካምፖች የሚዘጉ መሆናቸውንም መግለጫው ይፋ አድርጓል። ከኤርትራ ወሰን 20 ኪሎ ሜትር ላይ የሚገኘው የሸመልባ ካምፕ ለወሰኑ ቅርብ በመሆኑ ሐጻጽ ደግሞ በርሃ ላይ የሚገኝ በመሆኑ ለኑሮም ሆነ ለስደተኞቹ መጠለያነት አመች ባለመሆኑ እንዲዘጉ ተወስኗል ብለዋል። በሌላ ዜና ማክሰኞ የካቲት 2 ቀን በመቀሌ ከተማ የተለያዩ ቦታዎች ነዋሪው መንገድ በመዝጋትና ጎማ በማቃጠል በአገዛዙ ላይ ያለውን ተቃውሞ ሲያሰማ መቆየቱ ታውቋል። የተሳይሮችን በወሰዱ ስርምጃ አንድ ሰው የተገደለ መሆኑን ከቦታው የተገኘ ዜና ይገልጻል። RSF በሚል ምህጻረ ቃል የሚጠራው የጋዜጠኞች መብት ተከራካሪ ድርጅት ሉሲ ካሳ በተባለችው ጋዜጠኛ ላይ የተደረገው ጥቃት አውግዞ የአገዛዙ ባለስልጣኖች ወንጀለኞችን በአስቸኳይ ለፍርድ እንዲያቀርቡ ጠይቀዋል። ሉሲ ካሳ እንደ ሎስ አንጀለስ ታይምስ፣ አልጀዚራ ለመሳሰሉት የዜና ተቋማትና ለኖርዌይ ወራዊ ጋዜጣ ዘገባ የምታቀርብ ጋዜጠኛ ስትሆን የትግራይን ሁኔታ አስመልክቶ የሐሰት መረጃ ስትዘግብ ቆይታለች በማለት በየጊዜው ከአገዛዙ ደጋፊዎች ወቀሳ ሲቀርብባት ቆይቷል። የጋዜጠኛ መብት ተከራካሪ ተቋም ባወጣው መግለጫ ባለፈው ሰኞ የካቲት 1 ቀን 3 ሰዎች በጋዜጠኞቿ መኖሪያ ቤት በኃይል በመግባት የቤቷን ንብረቶች ከማመሰቀላላቸውም በላይ የምትገለገልበትን ኮምፒውተር የወሰዱ መሆናቸውን ዘግቧል። የሲቪል ልብስ ለብሰው የመጡትና የታይሎች ናቸው የተባሉ ግለሰቦች ጋዜጠኛዋን ለወያኔ የምትሰራ መሆኗንና እንዲሁም የምታስተላልፈው ዘገባ በሐሰት መረጃዎች የተሞሉ መሆናቸውን በመግለጽ ወንጀሏት መሆኑን ተናግራለች ብለዋል። በአሁኑ ወቅት ብትታሰርም አዲስ አበባ ላይ መቆየት ለህይወቷ አደጋ መሆኑን ገልጻለች። ተቋሙ በመግለጫው በጋዜጠኛዋ ላይ ጥቃት ያደረሱ ግለሰቦች ማንነታቸውን በአስቸኳይ እንዲጣራና ለፍርድ እንዲቀርቡ አገዛዙን ጠይቀዋል። ከዳቦ ዱቄት ከነዳጅና ከምግብ ማብሰያ ጥያቄዎች ጋር በተያያዘ በሱዳን የተጀመረው የተቃውሞ እንቅስቃሴ ባለፉት 3 ቀናት ተባብሶ መቀጠሉን ተነገረ። ከነዚህ የተቃውሞ እንቅስቃሴ ጋር በተያያዘ በደቡብና በሰሜን ዳርፉር እንዲሁም በሰሜን ኮርዶፋን ግዛቶች የአስቸኳይ ጊዜ አዋጅ መታወጁንም የሱዳን የዜና ተቋማት ዘግበዋል። ባለፉት 3 ቀናት በተካሄዱ የተቃውሞ እንቅስቃሴዎች ግድያና ዘርፊያ በመካሄዱ በተጠቀሱት ቦታዎች የአስቸኳይ ጊዜ አዋጅ እንዲታወጅ ምክንያት ሆኗል ተብሏል። ኒያላ በሚባለው ከተማ ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት መንቀሳቀስ የተከለከለና ትምህርት ቤቶችም እንዲዘጉ የተደረጉ ሲሆን ሰልፈኞቹ የጦር መሳሪያ ይዘው የወጡ መሆናቸውን ተነግረዋል። በምስራቅ ሱዳንና በሌሎችም አካባቢዎች አሁንም ህዝባዊ ተቃውሞ መቀጠሉን ከአካባቢው የሚገኙ መረጃዎች ይጠቁማሉ። በተቃውሞ ሰልፈኞች ዘረፋዎች መፈጸማቸውና በርካታ ታይሎችና የግለሰቦች ንብረቶች መቃጠላቸውም ታውቋል። በአዲስ አበባ የመለሰ ዜናዊ አካዳሚ በሚል ተጀምሮ የነበረው ህንጻ ወደ ሆስፒታል የተለወጠ መሆኑን የአዲስ አበባ አስተዳደር አስታውቋል። ከጥቂት አመታት በፊት በ20ሺ ካሬ ሜትር ቦታ ላይ የመለሰ ዜናዊ አካዳሚ በሚል ስም ተጀምሮ የነበረው ህንጻ የአዲስ አበባ ከተማ አስተዳደር 700 ሚሊዮን ብር ወጪ አድርጎ ተጨማሪ ግንባታ በማድረግ በአበበች ጎበና ስም የሚጠራ የእናቶችና የህፃናት ዘመናዊ ሆስፒታል የገነባ መሆኑን ገልጿል። አድማጮቻችን የለተ ዜና እዚህ ላይ ተፈጸመ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልክ ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 USA በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
ሳያሽ የበላ ዝንጀሮ ሲስል ያድራል። ይህ አባባል ኮሎኔሉን በሚገባ ይገልጸዋል። ከመድረሷ ቀጠል መበጠሷ ያሉትም ብዙዎች ናቸው። ችኩል ነው። የኢትዮጵያን ችግር ለመቅረፍ ተጣጥፎ በነበር ምንኛ ደስ ባለን ነበር። ግን ለራሱ ስልጣንና ቅጥርጥር ነው ጥድፊያው። እናቴ ነገረችኝ ያለውን የመንግስትን ግርት ሊያሳካ ያምነዋልና የማይፈጽመው ወንጀል የለም ብንል ትክክል ነው። ሻቢያን ጋብዞና ሁርለቆ ህዝብን በጣም በድሏል። አገርን አዋርዷል። በሰማት ደም ቀልዷል። የተያዙ ወያኔዎችን በዋስ መልቀቁም አነጋጋሪ ሆኖ ይገኛል። እነስክንድር ነጋ ተይዘው ባለበት ያውም እነስክንድር ምርጫ ባለው ቧልት ሁሉ ሊሳተፉ እሺ ብለው አስገራሚና የሚመቸው አቋም ይዘው ባለበት ኮሎኔሉ ህዝብ መረጠኝ ብሎ በስልጣን ሊቀጥል ቋምጧልና በዚህ በዚያ እያተራመሰ ነው። በንጦጦ ተራራ ያሰፈረውና እየቀለበው ያለው ልዩ ጦር ተልእኮ ምን እንደሆነ አላውቅም አልገምትም ያለ ካለ አይኑን ሳይጨፍን የተኛ የዳያስፖራ ገጣባ መሆን አለበት ማለትም እንችላለን። የኮሎኔሉ አሳሳቢ ችግሮች ምስጢር አይደሉም። ደጀን ሊለው የቃጣው የጽንፈኛ ጎራ ራሱ ርቆታል ተነስተውበታል። ደሙን አፍሶ መሬቱን ያስመለሰውን አማራ መሬት ሊቀማ ጽኑ ፍላጎት ስላለው ሌላ ዙር ጦርነት ይጠብቀዋል። ፈረንጅ ወዳጆቹም ወዳጃቸውን ወያኔን በመደገፍ ነቅፈውታል። ጫናም እያደረጉበት ነው። አንዳንድ አደርባዮች በህዝብ ፍጅት ኮሎኔሉ የለበትም ሊሉም ሲጥሩ ታዝበናል። ከቡራዩ እስከ መተከል ለደረሰውና እየደረሰም ላለው ፍጅት ኮሎኔሉ ተጠያቂ ነው። መንግስት ነኝ ባይ ስለሆነ በሚል ብቻ ሳይሆን ጽንፈኞቹን ለዚህ ያደረሰ እንዳይወገዱ የተከላከለ ኮሎኔሉ በመሆኑ ነው። የመንጋውን ጸረ አማራ ጥላቻ ይጋራል። 27 ታመት ወይኖ በዘረኝነት ሲነግድ የፖለቲካው እንብርት ጸረ አማራነት ጸረ ኢትዮጵያነት ነበርና በድንገት እንደ መብራት ሊያጠፋው የሚችለው ስሜትና ቋም አይደለም ሊሆንም አይችልም። ወያኔ ለስልጣን ሲበቃ ኢሳይያስ ሻቢያ የ30 ዓመት ገንጣይነቱን ትቶ የኢትዮጵያ ፕሬዝዳንት ወይም የመለስ ምክትል ሲሆን የታያቸው የተመኙ ጅሎች ነበሩ። ዛሬም አልታረም ብለው ከሻቢያ ጣልቃ ገብነት ወንጀልና ስቃይን ሳይሆን ደግ ነገርን የሚመኙ አሉ። አንድ ተቃዋሚ በሉኝ ግን ኮሎኔሉን እወደዋለሁ የሚል ለፍላፊ ባለፈው ሰሞን ፈጣሪ ኢትዮጵያን ስለሚወዳት ሻቢያን ሰጣት አጋር አደረለገላት ሲል በሺዎች ሻቢያ የገደላቸው ወገኖቻችን ደም ላይ ዳንኪራ ረግቷል። የሱ ላይ በቃ ሻቢያን ደጋፊና አዳናቂ ሌሎችም ብቅ ማለታቸው ደግሞ ቢያሳፈርም የሚካድ አይደለም። ሳያሹ የሚበሉ ዝንጀሮች ባገር በስተዋል። ሳይነጋ በኩለ ሌሊት ቀውጢ ያመጣባቸውን የሚረሱ የሰው ባዶዎች ሰለቆምጤ ባንዳዎች። እኛ ግን ሲጀመር እስካሁን መነሻ መድረሻችን ኢትዮጵያና ህዝቧ ናቸውና ለዚህ ቀውስ ያደረሱንን የምንረሳ አይደለንም። ያገረን ህልውና እና ተከም በተመለከተ ግዚው የሚያልቀበት ቂም የለም። የወያኔ መሪ ሆኖ ማን የታላቋ ትግራይን ካርታ ሰራ? ማን ይድህና ያፓን ወጋ? ማን ቀሽብርተኛ ነበር? ማን ህዝብን ፈጀ? ማን በፈረደበት አማራ ላይ ፍጅት ከፈቀሰ? ማን ህዝብን ከርቶ ባንዳ አንጃ ሆኖ ድርጅትና ሀገርን ከዳ? ደማቸው ደመከልቢውን ካላልንስ ማን የስንቱን ሀገር ወዳድ ደማፈሰሰ? ማን ያምባገነኖችን ጫማ ተደፍቶ ሳመ? አጎነበሰና ራሱን ሳዋርዶ ሀገርን ላደጋጋለጠ? ሁሉን ረስተን ወር አልፎ ወር ሳይተካ ማን እንደገደለን ረስተን ለገዳይ ማጨብጨቡን ከተያያዝ ውድ ኢትዮጵያውያን አጥቂዎች እኛው ራሳችንን ማለት ይቻላል። ኮሎኔሉ ይሃፓን ባንድ ወቅት ሲገመግም ቂመኞች ናቸው ማለቱን ሰምተናል። ለዚህ መልሳችን አዎ ነን የሚል ነው። የሮማ ጣሊያን ቫቲካን ለሙሶሎኒ የሰጠውን ድጋፍ አረሳ ብለን የኢትዮጵያን ህዝብ ይቅርታ ይጠይቅ ባይነን እስከዛሬ አገር አስከብራለሁ በሚል ከገንጣይ ሻቢያ ሲፋለም በሺዎች ያለቀውን ወገን መስዋዕትነት አረሳንምና በሻቢያ ላይ ቂም አለን ምንም እንኳን ለኤርትራ ህዝብ ጥላቻ ባይኖረንም። ይህ ነገር ከተባለ ደግሞ ሻቢያን እንኳንኛ የኤርትራ ህዝብ እንደማይፈልገው ያደባባይ ሚስጥር ነው። ያፓ ለወገን ብሎ ለህዝብ ብሎ የታገለና ከፍተኛ መስዋዕትነትንም የከፈለ ነውና የትግል አጋሩን የኢትዮጵያ ህዝብ አይረሳም አልካደም አይከደምም። የኮሎኔሉን ደጋፊዎች ታሪክና ጀርባቸውን ስንፈትሽ ብዙዎቹ ቀደምም የሽብር አጫፋሪዎች የወያኔ ጫማ መጥረጊያ ጨርቆች ሆነው እናገኛቸዋለን። ይህን ስለምናውቅ ከሃዲና ባንዳን መርሳት ስለማንችል አይናችንን ጨፍነን ወንጀለኞቹን ነጻ አውጪ ማለቱ ይከብደናል። ህዝብ በደሙ ያስገኘውን ድልም ለኮሎኔሉና ጭፍሮቹ ሰጥተን ገዳያችንን አዳኝ አገር ጠባቂ ልንል ያመናል። ሰበብ ፈልገው ዘረኛውን አገዛዝ ሊደግፉ የሚፈልጉ ቀደምም ሙሴ መጣልን ባዮች ብቻ ናቸው። ኮሎኔሉም የራሱን ውሸት የማመን ድክመት አለውና ህዝብ ሁሉ ዘረኛ መሆኑን በጠራራ ፀሐይ ያያየው የለም በብሔር ሃይማኖት ያልተቃኘው የመጀመሪያው የኢትዮጵያ ፖለቲካ ድርጅት የመሰረትኩ ነኝ ብሎ ሳይፍ ሳይሸማቀቅ ሊናገር ሊዋሽ በቃ። ቡራዩን ሻሸመኔን ለገጣፎን አጣይን መተከልን አዋሳን ወዘተ በመንጋው ያሳረደንን አያሌ ቦታዎች ከመቼው ስረስተን ነው ኮሎኔሉን ልንደግፍ የምንቃጣው? በራሱ የስልጣን ጥምና በህዝብ ግፊት ከጥንፈኛ ባለመንጫዎችና ከወያኔም ሊገጭ ቻለ እንጂ መቼ የኢትዮጵያን ጥቅም አስቀድሞ ከነሱ ተቃረነ? እንጨምር ካልን ደግሞ ወያኔን ያራወጠውና እነ ስብሃትን ለውርደት ያበቃ ከፍተኛ መስዋዕትነትን ከፍሎ የኮሎኔሉ ልዩ ኃይልና ቀልብ ጦር ሳይሆን ያማራው ልዩ ጦርና ሚሊሻ መሆኑን ማንም ሊክድ የሚችለው አይደለም። ኮሎኔሉ አሁንም ያለው ድርጅት በብሔር ደረጃ ያማራ የትግሬ የኦሮሞ ወዘተ ብልጽግና የሚል ከመሆኑም በላይ ያማራውን መሬት የትግራይ ብሎ ሊበዘብዝ ጉባን ኦሮሞ ሊያደርግ አዲስ አበባን ፊንፊኔ ብሎ ሊቀይር ወዘተ መሆኑ ሚስጥር አይደለም። እና ኢንጂነር ሰመኝና ብርጋዴር ጀነራል አሳምነውን ጸጌስ ከመቼው ተረሱ? የኮሎኔሉ አገዛዝ አጫፋሪዎች በአብዛኛው ማፈሪያ ባንዳ ምሁሮችና እነ ኢዜማ ተብዮች መሆናቸው አንደምታውን እኛ አላጣነውም። ግም ለግም አብራዝ ግም ማለቱ ቢቃጣንም አይፈረድብንም። ባለው ሁኔታ ህዝብ በቅጥረኞች እንዳይደናገር ማሳሰብ ወቅታዊ ሆኖ እናገኘዋለን። ከጽኑ ትግል እንዳንዘናጋ ጩኸት ማሰማት እንገደዳለን። አማራውን ህዝብ ከመደናገር አዘቅት ዳግም ለመክተት አማራንን ባይጸር አማራዎች ተሰማርተውበታል። ለተፈናቀለው የጌዲዮ ህዝብ ሳንቲም ሳይሰጡ በሌሎች ቦታዎች እርዳታ ለጋሽ ሊሆኑ የተነሱ የኮሎኔሉ የኢስሙላ ፕሬዝደንትም ወደ መቀሌ እንጂ ወደ መተከል ስታቀና ስትጓዝ አልታየችም። የኪነት ሰዎች ተብዮችም ወያኔው መለስ ሲሞት ደረስ የደቁትና ጸጉራቸውን የነጩት ዛሬ ለሚፈጀው አማራ ሲጮሁ አልሰማናቸውም። የባዕዶቹን ለወያኔ ጥብቅና መቆምና ተቆርቋሪ መሆንን ታዲያ እንዴት መውቀስ እንችላለን?
ኮሎኔሉን መደገፍ ነው በሚል በጎንደር ባህር ዳር ወዘተ ሰበካ የተያዙት አስመሳዮች ህዝብ ከቶም ሊረሳቸው የማይገባ ጥፋተኞችና ጸረ ኢትዮጵያ ናቸው። ለግብጽ ሱዳን ለጥፋት ሊዳርጉን ሊያመቻቹን የተሰለፉ ናቸው። ኢትዮጵያ ሀገራችንን ካስቀደም የኢትዮጵያ ህዝብ አንድነትና ብሔራዊ ጥቅምን ዋና ካደረግ የኢትዮጵያን መሬትና ሉዓላዊነት ለማንም አሳልፈን አንሰጥም ካል ለኢትዮጵያ ደሙን ያፈሰሰው ህዝብ ሁሉ ኢትዮጵያዊ እንጂ ሌላ ሊሆን አይችልም አይገባውም ካል ጸረ ህዝብ ዘረኛ ካልሆነን በየትኛውም ስሌትና ሁኔታ ዘረኝነትን ዘረኛ ቡድንንና መሪዎችን ልንደግፍ አንችልም። ይህ መሰረታዊ ሀቅ ነው። ኢትዮጵያን ክህደት ባንዳነትና ዘረኝነት ሊነስራት አይገባም። የቆልያም ዘረኞች ጊዜ ያክተም። በጋራ ትግላችን አንቲ ኢትዮጵያን እንጠብቃት። ድል ለኢትዮጵያ ህዝብና ለኢህአፓ ትግል።
ያሉ ሞት ጅግር ይያለው ባርነትን ተሸክሞን ቢኝን የሚጣላ እሽኝን ተቀባይ ያማን ሞት እኛ አንሞትም ፀሐይንና ጨረቃ የጨለማ ከዋክብት የነጻነት ፋና ወዲ የሰባዊነት ምልክ እኛ ማን ሞት ሐውስን ለአልባታ የመሞትን ቋጥሮ ባጋቡ ስንፈታ ያኔ ነው የገባን የህያውነት ምስጢሩ የሰው ሰው መሆንና የሰባዊነት ክብሩ። እናም ከሃ እስከፈ ከአሊፍ እስከያ ለህዝቦቿና ለእናት ዓለም ሀገራችን ኢትዮጵያ ቃል ኪዳናችን ገባን ድርሽ እንዳንልቅ አፈር ሰምተንም ዝም እንዳንል አይተንም ላንሸሽ በተራ ሞትም ላንበቅ እኛም አንሞትም ነው። በህዝብ ፍቅር የተላቆጠ የጥራትና የእምነት ንጥረ ነገሩ ስላለን እኛ ሲያጠፉን እየበራን ሲቆርጡን እንወቅላለን። ታዲያ እኛ እንዴት ስንሞታለን? እኛማ አንሞትም ፀሐይንና ጨረቃ የጨለማ ከዋክብት የነጻነት ፋና ወጊ የሰባዊነት ምልክት። እኛማ አንሞትም የግፉን ትቦ ሳንዘጋ የባርነትን ሰንሰለት ሳንበጥስ እኛ ማን ሞት መጭቆናው ምንጭ ሳናደርቀ ህዝባችንን ባሳናብስ እኛ ማን ሞት የባዶነት ሞት የቀላል እኛ ሞቱን እናቋለ ሞቱ ምኮኛን ያውቀናል ያ ስለሆነ የቃል ኪዳን ጽፍጠቱ እኛ ማን ሞትም ስብና ፈንገዎች ይሙት ብቻ እንዳንዴ ልክ እንደው ዘራሽ ሞት ዘራሽ የሚባሉ ከማከላችን በድንገት ብቅ የሚሉ እንዳረም የሚበቅሉ በፊትም እንደነበሩ ወደፊትም ይኖራሉ። እኒህ ሞተው ከማይነሱት ናቸውና ወዲያውኑ ይረግፋሉ። እኛም አንደማንም ባርነትን ሰላምን በቁመናችን ሬሳን ነው። ፀሐይንና ጨረቃ የጨለማውም ከዋክብት የነጻነት ፋና ወጊ የሰብአዊነት ምልክት እኛም ማን ነው? ለአካላችን ማመቸታስተን መቸጨቀን ለስጋችን አይተሪውልም እንዴ በየጎዳናው አይላችን ተጎልጉሎ ተቆራርጦ ጣታችን እኛም ማን ነው? አይተሪውልም እንዴ በወልቃይት በጸገዴ ባርማጮና በጠለም ተፈታትነናል እኮ ሞትን በበጋና በክረምት እኛም ማን ነው? ቁራሽ ሳይኖርን በባዶ ያለው አመላሳችን ሳናረጥም ተፈታትነናል እኮ ሞትን ሳይዘን ግብ ያ ስለሆነ ቃል ኪዳን ጽፍጠቱ እኛ ማን ሞትም ስብና ፈንጋዎች ይሙቱ ከፋሽቶን ጥይት ይልቅ አንሶላችንን መርጠን ለመድመድ እንዲያመችን በቀጫጭሩ ሰንጥቀን ካምባገነኖች ላናብር ስብናችን ላንሸጥ ሞትን ቋሽፈንባታል ራሳችንን ሰክለን እኛማ አንሞትም እኛ አማማታችንን እንምንመርጥ የተፈጠረውን ሞት ተቀባይ ነጣነትን እናስቀድም ካልማትና ከነዋይ ፀሐይንና ጨረቃ የጨለማውን ከዋክብት የነጣነት ፋና ወጊ የሰብአዊነት ምልክት ከኛ እኮ ሞቶ የሚነሳ እንጂ ሞቶ የሚቀርም አይደለም ያንን አይነት ስብና የለንም ማፈጣጠራችንም አይደለም እኛማ አንሞትም ያ ስለሆነ ቃል ኪዳናችን ጥፍጠቱ እኛማ አንሞትም ስብና ፈንጋዎች ይሙቱ ፀሐይንና ጨረቃ የጨለማውን ከዋክብት የነጻነት ፋና ወጊ የሰብአዊነት ምልክት ከኛ እኮ ሞቶ የሚነሳ እንጂ ሞቶ የሚቀርም አይደለም ያንን አይነት ስብናም የለንም አፈጣጠራችንም አይደለም እኛማ አንሞትም ፀሐይንና ጨረቃ የጨለማውን ከዋክብት የነጻነት ፋና ወጊ የሰብአዊነት ምልክት
የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ገኛ በሃማ ቱማ ዋይ ዋይ ታው ሲበዛ ስቃይ ሲትረፈረፍ የሰው ልጅ ግዴታ የሰው ልጅ ሰውነት ከንስሳ መለየት ማመስ እንቢ ማለት የህይወታችን ቅኝት በዚህ ይገለጣል ቢባል ስህተት አይሆንም የአጼው ሰዎች ይሉት እንደነበረው እንቁላልና ቲማቲም በልተን ጠግበን ተቀናጥተን ያልበላንን በማከክ ወደ አመስ ትግል አልገባንም ብዙዎቻችን ከደላው ቤተሰብ የመጣን ያልነበርን ሲሆን ትምህርት በሰላም ጨርሶ ወደ ሥራ መሰማራቱ የተሻለና የሚጠቅም ነበር። ብዙዎቹም ያደረጉት እሱ ነው። አይናችንን ህሊናችንን ከፍተን ወደ ትግል የገባንበት ምክንያት አንድም አገራችንን ሲመለከት ሌላም ደግሞ ያለም አቀፉንም ሁኔታ መሰረት ያደረገ ነበር። ሁሉም ለተመረጡ የራሱ ምክንያት ቢኖረውም በአጠቃላይ ግን ሥራቱ ጨቋይ ነው መተካት መለወጥ አለበት በሚለው ላይ ቀስ በቀስ እምነት መደረሱ ነው እንጂ ቀደም ሲልማ የዩኒቨርሲቲ ተማሪዎች አባባ ጃንሆይ ይባሉ ለነበሩት ንጉስ አቤቱታ ማቅረብና መለማመን ነበር ተመረታቸው። የሰው ህሊናው ከደነዘና ገፈን የመቻል ጫንቃ ከሰጠው በግለኝነት ድምጹን አጥፍቶ አይጥ ሆኖ መኖር ወይም ኑሮ የሚለውን ሊገፋ ይችላል። የሰው ሰውነቱ ከንስሳነቱ የሚሰርጽ አይደለም። ለዚህ ነው ትግል ሲጀመርም ብዙሃኑ ተሳታፊ ያልነበሩት። አስከፊ ሁኔታ ለመኖሩ ደግሞ የነበርነውና የኖርነውን አይኔን ግንባር ያርገው ብለው ክደው የሚጮሁት አቋም ሊያስቀይሩን የሚችሉ አይደሉም። የሀገራችንን ተጨባጭ ሁኔታ ዝርዝር ያየነውና የምናውቀው ሲሆን በወቅቱ ደግሞ በዓለም አቀፍ ደረጃ የጸረ ኢምፔሪያሊስት የህዝብ ትግል የተፋፋመበት ነበር። በርካታ የአፍሪካ ሀገሮች ነጻ የወጡበት ወይም የነጻነት ትግል የተፋፋመበት፣ የቪየትናም የኢንዶቻይና ህዝብ ትግል የተፋፋመበት፣ የነቼ ጉቬራ ትግል የሚስተጋባበት፣ ሶስተኛው ዓለም የተባለው በሽምቅ ውጊያና አመጽ ይናጥ የነበረበት፣ የኤርትራው ጀብሃ ትግል የጀመረበት፣ የአርሶ አደር አመጽ ብልጭ ብልጭ ማለት የጀመረበት ወዘተ ጊዜ ነበር። ህዝባዊ ነጻ አውጪ ትግል ያየለበትና በአብዛኛው ይዘቱም ጸረ ቅኝ አገዛዝ ጸረ ኢምፔሪያሊስት የሆነበት ነበር። በዚህም የአሜሪካ ሰልፍ በጸረ ህዝብነት ስለነበር ካፒታሊስት ስርዓታቸውም ተጠልቶ ነበር ማለት ይቻላል። ነጻነት ፈላጊ ወደ ግራ ማዝመሙ ሶሻሊዝምን መምረጡ አይቀሬ የሆነውም ለዚህ ነው። ብሔራዊ ከበርቴ ሊባል የሚችለውም በአቀባባይነት ስለተሰማራ የከበርቴ ለውጥ ሊያደርግና ፊውዳሊዝምን ሊያስወግድ አልቻለም። ነገሮችና ሁኔታዎችን በዘመናቸውና መያያዝ ካሉበት ተጨባጭ ሁኔታ ጋር አዛምዶ ማየትና መገምገሙ ሁሌም ያዋጣል። አለበለዚያ በ21ኛው ክፍለ ዘመን ህፃናትን በመንጫ የሚገሉ ዘመን የዛሬ 100 ዓመት በፊት ምኒልክ በድምጸ ውሳኔ ሁሉን አልወሰኑም ብለው ወደ መውቀስ ማምራታቸው አይቀርም። ይህን ማንሳት ያስፈልገኝ በያኔ አቋማችን ላይ ሊተቹ ሊጨፍሩ የወሰኑ በመብዛታቸው ነው። ያ ትውልድ የግራር ህይወት ባይኖረው ብለው መቆጨት ብቻ ሳይሆን አንዳንዶቹ የውጮች ርዕዮት አመጣብን ብለው በወቀሱበት አፋቸው እኛ ለካፒታሊዝም ቆመናል ማለቱ ቅራኔው እስካሁን አልገባቸውም። ዋናው ጥያቄ ግን ያ ትውልድ ምን ምን አበይት ጥያቄዎችን የህዝብ ብሶቶችን በተጨባጭ አነሳ አሰማ የሚለው ነው። ከዚህ በፊት ግን ማንሳት የምፈልገው ተራማጅ ተማሪዎች ለትግል ሲነሱ ብዙዎቹ የዩኒቨርሲቲ ተማሪዎች የትግሉ ደጋፊ እንዳልነበሩ ነው። ጥቂቶች የጀመሩት ታሪካዊ ትግል ቀስ በቀስ ብዙዎችን ሊስፋፋና ለአብዮትም ከህዝብ ጋር ሊደርስ ችሏል። ቀጣዩ ሰልፋቸው ወደዚህ ወደዚያ ቢሆንም በተራማጁ ትግል ጀማሪነት እነ ኃይሉ ገብረ ዮሐንስ ገሞራውን፣ እነ ብርሃነ መስቀል ረዳን፣ እነ ዘሩ ክርሽንን፣ እነ ጳውሎስ ሚልኪያስን፣ እነ ገብሩ ገብረ ወልድን መጥቀስ ይኖርብናል። በቦታው ያልነበሩ ግን ትግል ጀማሪ ነበር የሚሉትን ከዚህ ላይ ማንሳትም አልፈልግም። በደርግ ጊዜ እሳት የጎረሱ ሶሻሊስት ነን ያሉት ብዙዎቹ በዚያን ጊዜ ትግል ምንም የፖለቲካ ህይወትና እንቅስቃሴ እንዳልነበራቸውና ብዙዎቹም ንጉሱ ምን አጠፉ ባዮች እንደነበሩ ግን እናስታውሳለን። ሰው በሂደት ሊነቃ ሊሻሻል ወይም ሊበላሽም እንደሚችል እንዳለ ሆኖ ግን በአገራችን ተጨባጭ ሁኔታ يادق قنا سيطان ساكس ايلكم يتبالو قطاي كستت ونو واشوج ادهاريوج باندا كهاريوج ለመለወጥ ያላቸው ችሎታ የመንጽ የሆነ አስቸግሮናል። በይሃፓ ይቅርታ የተደረገላቸው አንጃዎች እንደገና ውለው አድረው ያው በለመዱበት ሲስተማሩ ዋየን እንጂ አልተለወጡም። መሬት ላራሹ የተባለው 85 በመቶ አርሶ አደር ገባርና ጥፈኛ ስለነበርና ይህ ሁኔታ ካልተቀየረ አገራችን አትዳርግም አትበለጽግም ብሎ ስለታመነበትም ነው። የገባርነት ሁኔታ ትግራይን የሚመለከታል ነበርም ብሎ ማንፋቱ ተገቢ ሲሆን ግን ደቡቡን ምዕራቡን በሚገባ ይመለከት ነበር። 3/4ኛው የጅማ መሬት ራስ መስፈን ስለሺ ንብረት ነበር የሚባለው የተጋነነ ነበር የሚሉ ቢኖሩም ግን ባላባቶች ወይም ፊውዳሎች ያርሶ አደሩን መሬት በባለቤትነት ይዘው ያስገብሩ እንደነበር መካድ ከንቱ ነው። አርሶአደሩ 2/3ኛ ምርቱን ለባላባቱ ማስረከብ እንዳለበት በፍትሐብሔር ሕግም የሰፈረ ነበር። የብሔረሰብም ጥያቄ የተነሳው የችግር አፍጦብን መጥቶ ለህብረታችንና ትግላችን እንቅፋት ሊሆን ሲዳዳው መፍትሄ መስጠትና ማስወገድ አለብን በሚል ነው እንጂ ሳይመለከተን አገርን ለመጉዳት ብለን አላነሳነውም። ችግሩን ያመጣው ስርዓቱ ነው። የኤርትራው ጀብሃ ተመስርቶ ትግል ሲጀምር የተማሪ መንቅስቃሴ አልነበረንም። የጀነራል ታደሰ ብሩና ጓደኞቻቸው ተቃውሞ ሲነሳ ሜጫ ቱለማ በሲኒማ አምፒር የነሻምበል ማሞ ቦምብ ሲፈነዳ ሁላችንም ገና በእነዚህ ጉዳዮች ላይ በቂ እውቀት የሌለን ወይም አውቀናቸው ያነሳናቸው አልነበሩም። ችግሩ የቆየና የሌሎች ነበር። የኛ ጥፋት የተባለው በዲሞክራሲ ልንፈታው እና አንድነታችንን ልናጠናክር መነሳታችን ነው ማለት ነው። ይኸው መፍትሄ ያሻዋል ያልነው ጥያቄ በትምክህትና ጥበት ተንከባሎ ተበለሻሽቶ ዛሬ አገራችን ከሚሆንበት ደረጃ ላይ ደርሶም እናያለን። በጊዜ ቢፈታ ኖሮ ኢትዮጵያን ለአደጋ ዛሬ ሊያጋፍጣት ባልቻለ ነበር። ባጭሩ ደረኞቹ የኛ ተገል ውጤቶች አይደሉም። መፈክራችንን ጥያቄያችንን ምላሽ የነፈጉት የፈጠሯቸው ናቸው። ተራማጁ ክፍል ሆነ ኋላም ይሃፓ በጭፍን ርዕዮት ወይ ካኖና የተነዳል ነበርም። የዩኒቨርሲቲ ተማሪዎች አብዛኞቹ ከገጠር ከተሞች ከኤርትራ ከዝቅተኛና ንዑስ ከበርቴ ቤተሰቦች መምጣታቸው ተማሪው ወደ ፖለቲካ እንዲገባና የሰፊውን ህዝብ ጥያቄዎች እንዲያቀነቅንም አድርጎታል። የአፍሪካ ተማሪዎችም የራሳቸው ተጽዕኖ ነበራቸው። ተማሪው ወደ ግራ እንዳያዘነብል ሆነ ወደ ፖለቲካ እንዳይገባ አሜሪካ በተቻለው ታግሎንም ነበር። የሰላም ጓድ የተባሉት ተሰማርተውብን ጸራቢዎት ጸረ ሶሻሊስት ቅስቀሳቸውን ሲያጦዙም ነበር። በዚሁ ጊዜ የጴንጤቆስቴ ሃይማኖት ሰባኪዎች እነ ዶክተር ሜየር መጥተው ተማሪውን በሃይማኖት ሽፋን ከፖለቲካ ትግል ሊያርቁ ሊያስወጡ ሲጥሩ እነ ማዳም ሊንዳ ደግሞ ሴቶች የተማሪው እንቅስቃሴ አካል እንዳይሆኑ በተቻላቸው ታግለውናል። ጸረ ሶሻሊስት መጽሐፍትና በራሪዎችም የአሜሪካን ቤተ መጻሕፍትና የዩኒቨርሲቲውንም ቤተ መጻሕፍት ሞልተው ነበር። ወደ ሶቪየት ህብረት ቤተ መጻሕፍት መሄድም ያስጠይቅ እንደነበር በተመክሮ የምናቀው ጉዳይ ነበር ማለት ይቻላል። ስለ አባይ ወንዝ ምርምር በሚል ወደ ግብጽ ኤምባሲ የሄዱ የተወሰኑት ተይዘው ታስረው እንደነበር እናስታውሳለን። የነበረው ስርዓት ለለውጥ ምንም ክፍተት ማሳየት ስላቃተው የተነቀለው ለውጥ ፍለጋው የግድ ሆነ። የግራ ዘነባሪያችን ግልጽና ያመንበት ቢሆንም ግን ወቅትና ጊዜን ዘለን ሶሻሊዝም ወይም ኮሙኒዝም አሁኑኑ በሚል ወደ ጽንፍ አልሄድንም። አዲስ ዴሞክራሲያዊ ስርዓት ይመስረት አልን እንጂ ሶሻሊስት መንግስት አሁኑኑ አላልንም። መሬት ላራሹ አልን እንጂ ሁሉንም መሬት መንግስት ይውረስ የሚል መፈክር አላስተጋባንም። የአገር ሉዓላዊነት ይከበራል እንጂ ከውጭ አገሮች ሁሉ ግንኙነት ይቋረጥ ስንል አልተደመጥንም። ሃይማኖትና መንግስት ይለዩ ሴኩላሪዝም አልን እንጂ ጸረ ሃይማኖት ሰበካን አቋምን አላራመድንም። የተማሪው እንቅስቃሴም ሆነ ኢሃፓ ከኢትዮጵያ ሁኔታ ጋር የማይዛመድ ጽንፈኝነትን ወደፊት አላመጡም ማለት እንችላለን። ውሏትሮ በኢሃፓ ውስጥ ጨፍን የማኦ ተከታዮች ብቅ ብለው ቀኖናን ሊያሳፍኑ ቢጥሩም ማንም መንገድ አልለቀቀላቸውም። በአቋም ደረጃ ሶቪየት ህብረትን ከላሽ ብለን ወደ ቻይና ብናዘነብልም መቼም ቢሆን መች የቻይናን እዝ ተቀባይ አልሆንም። ደርግን ደግፉ ሲሉ ወግዱ አልናቸው እንጂ ለደርጉና መይሶን ኃይለ ሂዳና መንግስቱን ጠርተውና ደግፈው 100,000 ክላሽን ሲያስታጥቁ አወገዝናቸው እንጂ እንደ ከላሽና ታዛዥ ፓርቲዎች እፈየው ብለን አልተቀበልንም። የተማሪው እንቅስቃሴ ጊዜ የሴቶችን መብት ለመጀመሪያ ጊዜ መፈክር አድርጎ ተራማጁ ማንሳቱና ኢሃፓም ማደራጀት መቻሉ መጠቀስ ያለበት ነው። ደርግን ደግፉ ሲሉ ወግዱ አልናቸው እንጂ ለደርጉና መይሶን ኃይለ ፊዳና መንግስቱን ጠርተውና ደግፈው 100,000 ክላሽን ሲያስታጥቁ አወገዝናቸው እንጂ እንደ ከላሽና ታዛዥ ፓርቲዎች እፈየው ብለን አልተቀበልንም። በተማሪው እንቅስቃሴ ጊዜ የሴቶችን መብት ለመጀመሪያ ጊዜ መፈክር አድርጎ ተራማጁ ማንሳቱና ኢሃፓም ማደራጀት መቻሉ መጠቀስ ያለበት ነው። የሴቶች ጥናት ክበብ በአውሮፓና በአሜሪካ በራሱ እንዲደራጅም ተደርጓል። ሴቶች ለብቻቸው መደራጀታቸው ለምን ያስፈልጋል የሚሉም የነበሩ ሲሆን ሴቶች ከወንዱ እኩል ታግለው ድል ሲገኝ የወንዱ ተጨቋይ መሆናቸውን ከአልጄሪያም ተመክሮ ያየነው ስለነበር በራሳቸው ማህበር እንዲደራጁ ገፍተን የተገኘው ውጤት ሊገኝ ተችሏል። የሴቶች ነጻነትና እኩልነት ስንልም የሩዋንዳው ካጋሜና ሹሙ እንዳደረጉት ካድሬና ተለጣፊ ሴቶችን ስልጣን አልባ አድርጎ መሾምና በሴቶች መብት ላይ ማላገጥ ሳይሆን በመርሃ ግብራችንም ምን ማለታችን እንደሆነ በሚገባ ዘርዝረን አስቀምጠናል። የሴቶችን እኩልነት የትግል ግብና መፈክር አድርጎ በማንሳት የመጀመሪያው ድርጅት ኢሃፓ ነበር። ዛሬ በሴቶች ትግል ከፍተኛ አስተዋጽኦ ያደረጉትን ጓዲቶችን ትተው እነ አበራሽ በርታ፣ ገነት ግርማ፣ ቆንጂት ተክሉ፣ ትርሲት አየለች፣ ትዕግስት ተፈራ፣ አዜብ ግርማ ወዘተ የደርግ የወያኔ ካድሬ ሴቶችን ታጋይ እንደነበሩና እንደሆኑ አድርገው የሚያቀርቡት ታሪክ ብረዛ ሳይሆን ታሪክን ክህደት መሆኑ ታውቆም መወገዝ ያለበት ነው። ከአሜሪካ ተጻራሪ አቅጣጫ የሄድነውና የተቃወምነውም ኮሙኒስት ስለሆነን ሳይሆን ጨቋኝና ኋላ ቀር ያልነውን የአጼውን ስርዓት ዋና ደጋፊ ስለነበረ ነው። አሁን አይመስለኛል ላይሆናል እንዴታ ሰጠ ሲሉት ቋሚ የዘንድሮ ቋንቋ መሰለኝ ግድ የለኝ አይሆንም ጨዋታ ወያኔ ኢህአዴግ አንድነት ግንጠላ ተናገር እያሉ የምላስ ቆረጣ። ባጭሩ የሀገሩን ሁኔታ አያውቅም ተብሎ በሐሰት የሚወነጀለው ትውልድ የህዝብ ብሶትን አውቆ መፈክሮቹ ይህንኑ ያስተጋቡ ነበሩ። ከመፈክሮቹና አቋሙ በመነሳት ሊተቹት የሚችሉ የሉም አልነበሩም። ያ ትውልድ በጠበጠ የሚሉት አንድም የነበረው ስርዓት ደጋፊዎች ሲሆኑ አልያም ደግሞ አድሃሪ አቋምን ያቀፉና ስር ነቀል ለውጥን የሚጻረሩት ናቸው። የዘንድሮው ዘረኞች አለቃም ቢሆን ስር ነቀል ለውጥ ማለት ሁሉን ነቃቅሎ ማፈራረስ ነው በሚል ተርጉሞ የሚታገሉትን ሊዘልፍ ሲቃጣም ሰምተናል። በቸናሽ ተጣሉ ብሎ እንደቀጠፈው ማለት ነው። የማርክስን ስም አሳስቶ እየጠራ ማርክሲዝምን የምተች ፈላስፋ ነኝ ብሎ እንደቃዠው ማለትም ነው። መረዳት መማር ማቃት ጥራዝ ነጠቅነት ተጠናውቷቸዋል ሰፍሮባቸዋል። የዛሬ ዘረኞችና አድርባዮች ያለፈውን የትግል ታሪክ ማዛባት ትውልድን ለማደናገር የሚጠቅማቸው በመሆኑ በትጋት ተያይዘውታል። ጨቋኝ ስርዓት አይጠገንም ይወገዳል እንጂ
የጠገና ለውጥ ብልሽትሽቱ ለወጣ ስርዓት የሚበጅ አይደለም። ሆኖም ጠገናን ለማስቀደም በጊዜው ብዙ ተሞክሯል፣ ግን አልተቻለም። የአጼው አገዛዝ ለለውጥ ክፍት ሆኖ በነበረ ምናልባትም የሂደቱ ይዘትና መልክ ሌላ ሊሆን ይችል ነበር። ለማንኛውም ለውጥ ፈላጊው ክፍል ባመነበት አምኖ ሊሰዋም ተነስቶ ተሰውቶም አገዛዙን ሊጠል ችሏል። ሌሎች ያን ትውልድ ከመጥረቡ ተቆጥበው የራሳቸውን ግዳጅ ለመወጣት ድፍረት ቢያሳዩ የተሻለ ሆኖ ይገኛል። የድርጅት መስረታው ሂደት ቀላልና ቀጥ ያለ አልነበረም። ብዙ ችግርና ጋሬጣ ተደቅኖብን ነበር። ኋላ የተከሰተውን ሰፊ ህዝባዊ መሰባሰብና ትግል ያዩ በመጀመሪያ ድርጅቱን ለመመስረትና ለማጠናከር ምን ያህል አስቸጋሪ እንደነበር ባይገነዘቡ አይፈረድባቸውም። ለደብዳቤ ቴምብር ማግኘት፣ ለምግብ፣ ለሲጋራ ወዘተ ገንዘብ ማግኘቱ ከባድ ነበር። መጓጓዣ ወረቀት በላይ በላዩ ለነ ሚሪያም ማኬባ ይሰጡ የነበሩትም ለኛ ሊሰጡን ፈቃደኛ አልሆኑም። አልጀርስ ከተማም ለመጀመሪያ ጊዜ ጥሬና አስቀያሚ ዘረኝነትን መቋቋም የተገደድንበት ከተማም ነበር። ከሚተናኮሱን እየተጣላን ብዙ ጊዜም ለፖሊስ ጣቢያ እንበቃ ነበር። ብዙ ተጨባጭ ተመክሮ ያልነበረን ወጣቶች እንደመሆናችን መጠን ፈተናው የከፋ ነበር። በሌላ በኩል ደግሞ አልጀርስ መሆናችን የብዙ የነጻነት እንቅስቃሴ መሪዎችና ኋላም የሀገራቸው መሪ ሊሆኑ የበቁት አፍሪካውያንና ሌሎችንም ለማግኘትና ግንኙነት ለመመስረት ረድቶናል። ሟቹ ጓዳችን መስፍን ሀብቱና ሌሎችም ከወደ አሜሪካ በየጊዜው $200-$300 አሰባስበው እንደረዱንና ለስራውም እንደጠቀሙ ማንሳት ቢኖርብኝም ኑሯችን አስከፊ ነበር ብል ስህተት አይሆንም። ጨለማ ከሌለ መቼ ጎህ ይደምቃል? ኮሶ ካልመረረ እንዴትስ ያሽራል? በእንባ ያልራሰ ነፍስ ደስታን ከየት ያውቃል? ሞትን ያልደፈረ ሕይወቱ ጣም ያጣል። ለድርጅት ምስረታው ጊዜያዊ አዳራሽ ኮሚቴ መስርተን በመርሃ ግብሩ ዙሪያ ጓዶችን ልንመለምል ጀመርን። የንባብ ሊስት ወጣ። አደራጅ ጽሑፎች ስለ አብዮትና የምልመላ ሥራ ተዘጋጁ። ስለ ህቡዕ ድርጅታዊ ሥራ የሚያስተምሩ ጽሑፎችን አዘጋጀን። ሕዋሳትን ማቋቋሙ ስምሪት እውን ሆነ። በድርጅቱ ላይ ብዙ የሚተቹ ሁሉ ያኔ ለአባላት የወጣውን የንባብ ዝርዝር ይዘት በጥሞና ቢያጤኑት ጥሩ ይሆናል። የድርጅት ምስረታው ሂደቱ በሚስጥር ቢሆንም ወደ መካከለኛው ምስራቅ በመሄድ ለሰራዊት አባላት ስልጠና እንቅስቃሴ ሲጀመር በቤይሩት የነበረና የአሜሪካ ፈላይ እንለው የነበረው ተስፋዬ ታደሰ የሚባል ግለሰብ ወሬ ሰምቶ ሊያጋልጠንም ሞክሮ ነበር። ወዳጆቹም የአውሮፓ ተማሪዎችን ማህበርና መጽሔቱ ትግላችንን ይቆጣጠሩ ነበርና ጠመንጃ ነካሽ የሚል ቅጽል ለጥፈውብን ለወቅቱ አገዛዝ የጠመንጃ ትግል ጅማሮ ዝግጅት አለ ሲሉ አሳወቁብን። ቀበዝበዙ ተስፋዬ ኢሰፓን ሰርጎ ገባ በሚል ደርግ ወደ ኋላ ገድሎታል። ከሞቱ በፊት ግን የኢሕአፓ አባላት ሊሆኑ የሚችሉ በሚል ሰፊ የስም ዝርዝር ለደርግ ሰጥቶ ለነጻ እርምጃና ሽብር ግድያው ይቅር የማይባል አስተዋጽኦ በታሪክ ተመዝግቧል። ድርጅት ልንመሰርትና ከፈለጉና ካመኑበትም ሊተባበሩን እንደሚችሉም ለኃይሌ ፊዳ ቀደም ብሎ ብርሃነ መስቀል ጽፎለትም ነበር። በዚህ እርምጃ ድርጅት ሽምቅ ውጊያ አስፈላጊነት ከመጀመሪያውም ያልተስማማን ቢሆንም በፍልስጤሞች እርዳታ የያሲር አራፋት አልፋታህ ለሰራዊት እርሾ ጓዶችን ብናሰለጥንምና ለደቡብ ስምሪት በሚል በናይፍ ሐዋት ሜር ዴሞክራሲያዊ ግንባር እንደገና ብናሰለጥንም ለከተማ ትጥቅ ትግል በሚል በተለይ ያሰለጠናቸው አልነበሩም። ወደ ሜዳ ሳይሆን ፓስፖርት አውጥተንላቸው ደብቀን ወደ አዲስ አበባ የገቡት ስዩም ከበደና ዘራብሩክ አበበ ወደ ሜዳ ያልገቡት በመክንያት ነበር። ስዩሜ በማታ ማየት ስለሚያስቸግረው በሜዳ እንቅስቃሴ የሚቸግረው በመሆኑ የተነሳ ሲሆን ዘራብሩክ ደግሞ በውልደት ኤርትራዊ በመሆኑ ሻቢያ እኛ ጋር ይታገል እንጂ አናሳልፈውም በማለታቸው ነበር። ዘራብሩክ ፓስፖርት ወጥቶለት አዲስ አበባ ከገባ በኋላ ወደ ሜዳ ሲዘልቅ ስዩሜ አዲስ አበባ ቆይቶ በተጀመረው የከተማ የራስ መከላከል ትምህርት አሰልጣኝም ተሳታፊም ሆኖ በፋሽስቱ ኮሎኔል የመጀመሪያው የግድያ ሙከራም ላይ ተሳትፎ ኋላ ደስታ ታደሰ የተባለው የመይሶን ከፍተኛ ካድሬ ፒያሳ ላይ አይቶ ጠቁሞበት ከታጣቂዎች ጋር ተታክሶ ተሰውቷል። በከተማ ትጥቅ ትግል ድርጅቱ ይሰማራል የሚል አቋምና ውሳኔ ቀደም የተያዘና የታመነበትም አልነበረም ማለትም እንችላለን። ቢሆንማ ኖሮ ባሲምባ ያለውን ሰራዊት ወደ ከተማ ባስገባ ነው ነበር። ከገጠር ወደ ከተማ ነበር የተያዘው መርህ። በዚህ መስክ የተደረገው ስምሪት ጉዳት ቢያደርስም ድርጅቱ በአራተኛው ጠቅላላ የአመራር ስብሰባውም ቢሆን ትግሉ መቆም ባለበት ጊዜ አለመቆሙና መገፋቱ ስህተት ነው ብሎ ደመደመ እንጂ በከተማ የመከላከል የትጥቅ እንቅስቃሴ ማድረጋችን ስህተት ነው ብሎ ሰማዕትንም ትግሉንም አልካደም። ለስህተቱ ዋና ተጠያቂ አንድ ብቻውን ከተማ የቆየ በራሱ ውሳኔ ብዙ የፈጸመ ግለሰብ ቢሆንም ለስህተቱ አመራር ኮሚቴው በጥቅሉ ኃላፊነት መውሰዱም መጠቀስ ያለበት ነው። ግለሰቡን የአመራሩ ስብሰባ የሰላሂስ ካደረገበት በኋላም ከቦታው ሳያነሳው አስቀጥሎታል። እሱም ቂሙን ይዞ ብተናን ሲያሴር ሲያካሂድና ሊጎዳም ችሏል። ለማንኛውም በዚህም ይቅርታ የምንጠየቅ የግፍ ሰለባ ነን እንጂ ይቅርታ ጠይቁ የምንባል እንሆን አንችልም አይገባም። ትግሉ በተጠናከረ መንገድ በስልት ቢካሄድና ፋሽስቱም ኮሎኔል ተገድሎ በነበረ የተለየ ሁኔታ ይከሰትም እንደነበር መገመት ይቻላል ባይ ነኝ። በዚህ ዙሪያ ደግሞ ብዙ ዥንብሮች መጣራት እንዳለባቸው ግልጽ ነው። በቅድሚያ ድርጅቱ ቀድሞ ደርግ ላይ በመተኮስ ፋሽስቶችን ቆሰቆሰ የሚለው አለ። ሐሰት ነው። በእግሩ ሊቆም የማይችል ሸፍጥ። ቀይ ሽብር አንድ ትውልድ ለመምሰል በሚለው መጽሐፍ ትርጉም ከእንግሊዝኛ ወደ አማርኛ በጸጋዬ ወይን ገብረ መድህን ደብተራው በዝርዝር እንደተገለጸው ድርጅቱ አንዲትን ጥይት ከመተኮሱ በፊት ደርግ ነበልባል ሰራዊቱን አዲስ አበባ አስገብቶና አስተማርቶ ብዙ ጓዶችን ገሏል። አሊ ሙሳና ጌታቸው ሽበሺ ወደ ደቡብ እና ምስራቅ ዘልቀው ላባደሩንና ወጣቶችን በአስበተፈሪና ሌሎችን ቦታዎች ገድለዋል። በድርጅቱም ላይ መስከረም 2 ቀን በይፋ ጦርነት ታውጇል። ለነገሩ ደርጉ ኢትዮጵያ ትቅደም ዓለምንም ደም የሚለውን ራሱ ሽሮ የቀድሞውን መንግስት ሚኒስትሮችና የኢሃፓ አባሎችንም እነ በቀለን መግደል የጀመረው ቀደም ብሎ ነበር። ጀሌዎቹ እንደሚሉት ሳይሆን የተቆሰቆሰው በቀጠለው የህዝብ ሰላማዊ ትግል ነው። ሰላማዊው ትግልም ሆነ ኋላ ትጥቅ ትግሉ የጠየቀውን መስዋዕትነት ኢሃፓ ከፍሏል። ጥራዝ ነጠቆቹ በክስ መልክ እንደሚያቀርቡት ተፈሽቷል። አላዋቂ ሆነና መስዋዕት አልባ ትግልን ሊከተል አልቻለም ብለን እንለፈው። የድርጅቱ ስራ አስፈጻሚ ኮሚቴ ባወጣው የአቋም መግለጫ ጦርነት ታውጆብናልና እንከላከል የሚል እንጂ በቀጥታ በከተማ ትጥቅ ትግል መንገድ ደርግን እናስወግደው የሚልም አልነበረም። በመጀመሪያው ፕሮግራም ወይም መርሃ ግብር መግቢያውም ላይ ኢሃፓ ዴሞክራሲ ከተረጋገጠ በሰላማዊ መንገድ ትግላችን ይቀጥላል በሚልም አስፍሮ ዝግጁ የነበረውን ሰራዊቱንም በይፋ አላወጀም ነበር። ይህን በተመለከተ የመጀመሪያው የሰራዊት አባሎች ቸል ተባል ተጎተትን በሚልም ቅሬታ አሰምተው ነበር። በሰላም ለመታገል ስንልም የጊዜያዊ ህዝባዊ መንግስትን አማራጭ አቅርበን እንደነበር ይታወሳል። በዚህ ሂደት ሁሉም ኃይሎች ተሳታፊ እንዲሆኑ ያልነው ደርግንም ያኔ ተሐት ይባል የነበረው ወያኔንምና ሌሎች የብሔር ስብስቦች የሲቪክ ማህበራትን ታዋቂ ግለሰቦችን የሃይማኖት መሪዎችን የሴቶች ተወካዮችን ወዘተ ሁሉ ዘርዝረን አቅርበን ነበር። የሱልጣን ጥመኛው ደርግ ይህን እምቢ ሲል ማለትም እንደ ዘንድሮቹ ዘረኞችና አድርባዮች መይሶን ደግሞ ለዚህ ተቃራኒ ለነቃ ለተደራጀ ለታጠቀ ትግል የሚል ውጥንቅጥ መፈክሩን ገፋ። በዚህ ጥያቄ ዙሪያ በዛን ጊዜ የተደረጉትን ጥልቅ ክርክሮች ማንበቡ አስተማሪ ይሆናል። ወያኔ ለስልጣን ሲጓዝ በነበረበት ወቅትም የዓለም አቀፉ ሁኔታ ይዘት ለውጥ አሳይቶ የሶሻሊስት ካምፕ የተባለው ቀውስ ውስጥ የገባበት ጸረ ሶሻሊስት እርምጃዎችን ቫቲካንና አሜሪካ ሲአይኤ አስተባብረውና ተባብረው ዘመቻ ያጠናከሩበት የሀገሮችን አንድነት ጠባብ ብሔረተኛነት እያጠቃ የመጣበት የሆሜኔ አክራሪ ክስተት አልቃይዳ የዩጎዝላቪያና ሶቪየት ህብረት መፈራረስ የጎርባቾቭ ሽንፈተኛነት ወዘተ የሚጠቀሱ ናቸው። ሁኔታው ለጠባቦች ያመቸ ፋሽስቱ ኮሎኔልም አዛውንት ጀነራሎችን ሳይቀር ረሽኖና ሰራዊቱን አዳክሞ ህዝብን አንበርክኮ ለጠባቦቹ አሳልፎ ሰጠን።
ይህ ሳብ እንደ በሬ